ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ለ30 ደቂቃ ከመስታወት አረጋው ጋር አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በዛሬው ዝግጅት በእስራኤል የሚኖሩ ኤርትራውያን ስደተኞችን የተመለከቱ ዘገባዎች ይዘናል። ፕሬዝዳንት ኢሳያስ አፈወርቂ በዓለም ዙሪያ የሚታየው ፍልሰትና ስደት ሆን ተብሎ የተደረገ ያለ የፖለቲካ ሴራ ነው በማለት እስራኤል ዜጎቻቸውን ወደ ሶስተኛ ሀገር እንዳትልክና ካሳ እንድትከፍል ጠይቀዋል።
ናይ ሁሉ አብላሊ ወረደ በደልን ተቆፈ አድልን ሐድስ ህይወት ከጀመር ምንቲ ረታውድ ሆነ ካሳ ወአወፈ ላሎ እናና ገምጋም
በስደተኞቹ ላይ ለደረሰባቸው በደልና ለተሰበረ እድላቸው አዲስ ህይወት ለመጀመር የሚያስችል የገንዘብ ካሳ ያስፈልጋቸዋል። በእኛ በኩል የቀረበው ሐሳብ ለአንድ ሰው $50,000 የማያንስ ገንዘብ እንዲሰጣቸው ነው።
በእስራኤል የሚኖሩ ኤርትራውያንስ በዚህ ጉዳይ ላይ ምን አይነት አስተያየት ይሰጣሉ?
መጀመሪያ ነገር እኛ ኤርትራዊ እንጂ ኡጋንዳውያን ሩዋንዳውያን አይደለም ወይ ኢትዮጵያውያን አይደለም። ወደ ኢትዮጵያ ቢሉ ይሻለን ነበር። ለምን እንደው ወደ ኡጋንዳ ሩዋንዳ ምን ይሄ? ኤርትራንን መሄድ ከተፈለገ ወደ ኤርትራ ነው የምንሄደው። ወደ ኤርትራ እንዳንሄድ ደግሞ ያው የያዘን ነገር አለ። እኛ የመጣነው በፖለቲካ ምክንያት ነው።
ወደ ኢትዮጵያ ስንሻገር በሀገሪቱ የተከሰቱ የጸረ መንግስት ተቃውሞዎች በቱሪዝም ኢንዱስትሪው ያሳደረውን ተጽዕኖ እንመለከታለን። መንግስት ኢንዱስትሪው አድጓል ይላል፣ በስራው የተሰማሩት ደግሞ ቀመሩ ትክክል እንዳልሆነ ይናገራሉ።
ለጉብኝት እንደመጡ የገለጹ ሰዎችን ቁጥር ወስደው ነው። በአማካይ አንድ ጎብኚ ይቆያል ብለው ባሰሉት 7 ቀን ያባዙና ከዚያ በቀን ወደ 25 ብር ገደማ ቢያጠፋ ብለው ነው የሚያሰሉት። ብዙዎቹ አንድ ቀን አድረው የሚጓዙ ሊሆኑ ይችላሉ። ስለዚህ የተሰጡ ተሃዞች የተሳሳቱ ናቸው።
በሌላኛው ዘገባችን የፊታችን እሁድ የአፍሪካ መሪዎች በአዲስ አበባ ሲሰባሰቡ አብይ የውይይት ጉዳያቸው ከሆነው ከሙስና ባሻገር የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ አፍሪካን የሚያንቋሽሽ ንግግራቸውን በተመለከተ አቋም ሊይዙ አቅደዋል።
ሁሉንም ከዝግጅቶቻችን ታገኛላችሁ። ከጋቢና ቪኦኤ ጋር አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በሰሜን ምስራቃዊቱ የሊቢያ ከተማ ቤንጋዚ በሁለት ተሽከርካሪዎች ላይ የተጠመዱ ቦምቦች ፈንድተው ለ33 ሰዎች ሕይወት መጥፋትና ሌሎች በርካቶች መቁሰል ምክንያት መሆናቸው ተገለጠ። በትናንትናው ዕለት የደረሱት መንትዮቹ የቦምብ ጥቃቶች የመጀመሪያው አልሳማኒ መንደር ከደረሰ ከ30 ደቂቃ በኋላ የፈነዳው ሌላ ቦምብ ደግሞ በጥቃቱ የተጎዱትን ለመታደግ ከስፍራው የደረሱ ፖሊስና የአደጋ ሰራተኞች ላይ የተነጣጠረ ቦምብ መሆኑ ተገልጧል። ለጥቃቱ ፈጥኖ ኃላፊነት የወሰደው ወገን የለም። በተባበሩት መንግስታት ድርጅት የሊቢያ ልዑክ የሲቪሊያን ወይም የሰላማዊ ሰዎች ላይ የተነጣጠረውን ይህን ጥቃት ዓለም አቀፋዊ የሰብአዊ ድንጋጌዎችን ሁሉ የተላለፈ ሲል በጥብቅ አውግዟል። በጽንፈኛ ኃይሎችና በሊቢያው የወታደራዊ አንጃ መሪ ፊልድ ማርሻል ኻሊፋ ሀፍታር ታማኝ ኃይሎች መካከል በተካሄዱ ውጊያዎች ለ3 ዓመታት ያህል ያልተለያት ቤንጋዚ ባለፈው ዓመት ነው ነጻ ወጥታለች ሲሉ ሀፍታር ያወጁት።
ለዩናይትድ ስቴትስ መንግስት ስራ መዘጋት አንዱ ምክንያት ለመሆን የበቃውና የአነታራኪውን የኢሚግሬሽን ጉዳይ አስመልክቶ የዩናይትድ ስቴትስ ምክር ቤት አባላት የተለያዩ ሀሳቦችን እያንጸባረቁ ነው። በተቀናቃኝ የሪፐብሊካንና የዲሞክራት ፓርቲ የምክር ቤት አባላት መካከል ይህ የተባለው የልዩነት ሀሳብ የተሰማው ሁለቱ ወገኖች በጉዳዩ ሁነኛ መፍትሄ ለማምጣት ቃል በመግባት የመንግስት ስራ ዳግም እንዲጀምር በተደረገ ማግስት ነው።
በስተመጨረሻም የዩናይትድ ስቴትሱ የመከላከያ ሚኒስትር ጂም ማቲስ ሀገራቸው ከኢንዶኔዥያ ጋር ያላትን ወታደራዊ ትብብር ለማሳደግ ያላቸውን እቅድ አስታወቁ። ምን አይነት የትብብር ስራዎችን መስራት እንደሚችሉ የተሻለ ሐሳብ ያላቸው መሆኑንም ተናግረዋል። በሌላ በኩል የኢንዶኔዥያ ልዩ ኃይል በአሁን ወቅት ለስራ ጉብኝት ከዛ ለሚገኙት የዩናይትድ ስቴትሱ የመከላከያ ሚኒስትር ጂም ማቲስ የተቀነባበረ የጸረ ሽብር መልሶ ማጥቃት ትርኢት አሳይቷል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይከተላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በአለም እየታየ ያለው የሰው ልጆች ፍልሰት ሆን ተብሎ እየተደረገ ያለ የፖለቲካ ሴራ ነው ብለው እንደሚያምኑና ጉዳዩን ለተባበሩት መንግስታት ድርጅት እንዲያጣራው ከዚህ ቀደም መጠየቃቸውን ተናገሩ። እስራኤል ኤርትራውያንና ሱዳናውያን ስደተኞችን ወደ ሶስተኛ ሀገር ለመመለስ ያላትን እቅድ ተቀባይነት የለውም ብለዋል። ኤርትራውያኑ ወደ ሀገራቸው የሚመለሱ ከሆነ ለደረሰባቸው በደልና ለተሰበረው ድላቸው አዲስ ህይወት ለመመስረት የሚያስችል ለአንድ ሰው $50,000 የማያንስ የገንዘብ ካሳ እንዲሰጣቸው አስመራ ሐሳብ ማቅረቧንም አስረድተዋል። ሆኖም በኤርትራ የቀረበውን ሐሳብ በማጣጣል ስደተኞቹን ወደ ሌላ ሀገር ለማዛወር እየቀረበ ያለው ሐሳብ ምክንያታዊ እንዳልሆነ በመግለጽ ተቀባይነት የሌለው ነው ሲሉ ተቃውሞታል። ብርሃነ በርሀ ከአስመራ ዝርዝሩን አድርሶናል።
ፕሬዚደንት ኢሳያስ አፈወርቂ ባለፈው ቅዳሜ ጥር 22/2018 ከሀገር ውስጥ ቴሌቪዥንና ሬዲዮ ጋር ባደረጉት ቃለ መጠይቅ በአለም ላይ እየታየ ያለው የሰው ልጆች ፍልሰት ሆን ተብሎ እየተደረገ ያለ የፖለቲካ ሴራ እንደሆነና ጉዳዩም በጣም አሳሳቢ በመሆኑ የተባበሩት መንግስታት ድርጅት ምርመራ እንዲያደርግ በ2013 እንደ አውሮፓውያን አቆጣጠር በጊዜው ለነበሩት የማህበሩ ዋና ጸሐፊ ሚስተር ባንኪሙን አቤቱታቸውን በጽሑፍ እንዳቀረቡ ሆኖም ግን ጉዳዩ ተሸፋፍኖ እንዳለፈ ገልጠዋል። ፕሬዚዳንቱ በእስራኤል ስለሚገኙ የኤርትራ ስደተኞች ጉዳይ አስመልክቶ ሲናገሩ ስደተኞቹ ወደ አገራቸው የሚመለሱ ከሆነ ለደረሰባቸው በደልና ለተሰበረ እድላቸው አዲስ ህይወት ለመጀመር የሚያስችል የገንዘብ ካሳ እንዲሰጣቸው በኤርትራ በኩል የቀረበውን ሐሳብ በማጣጣል ስደተኞቹን ወደ ሌላ ሀገር ለማሸጋገር እየቀረበ ያለው ሐሳብ ምክንያታዊ እንዳልሆነና ተቀባይነት የሌለው ነው ሲሉ ተቃውሟቸውን ገልጠዋል።
ናይ ሁሉ አብላኒ ወረደ በደልን ተቆፈ እድልን ሐድስ ህይወት ከጀመር ምንቲ በተዓውድ ሆነ ከሐሳብ ወአባ ፈላሎ ግናና ገምዳም ጀን ብለናና ነው።
በስደተኞቹ ላይ ለደረሰባቸው በደልና ለተሰበረ እድላቸው አዲስ ህይወት ለመጀመር የሚያስችል የገንዘብ ካሳ ያስፈልጋቸዋል። በእኛ በኩል የቀረበው ሐሳብ ለአንድ ሰው $50,000 የማያንስ ገንዘብ እንዲሰጣቸው ነው። ጉዳዩ ግን ተዘግቶ ስደተኞቹ ወደ ሩዋንዳና ኡጋንዳ ነው የሚላኩት ተባለ። ከቅርብ ጊዜ ወዲህም እነዚህ ስደተኞች ሳይሆኑ ኤጀንቶች ናቸው የሚቀበለን ሀገር ካለም ወደዛ እንልካቸዋለን ተባለ። እነዚህኮ ሰዎች ናቸው በጎችንም እንኳን እንደዛ ተጥራቸው። የትኛው ሀገር መንግስት ነው የዜጎቻችን ተጠያቂ ሆኖ ሊቀበላቸው የሚችለው? የዜና ወሬ ሳይሆን እነዚህ መንግስቶች ዜጎቻችንን በኃላፊነት ተቀብለው የሚያኖሯቸው ከሆነ በየትኛው ህግና ስርዓት ሊያደርጉት ይችላሉ? በየትኛው መብት እንደዛ ሊደረግ ይችላል? በመጨረሻ ይሄ ወዴት ነው የሚወስደን? ይህ የ21ኛው ክፍለ ዘመን ባርነት ማስተካከያ ሊደረግበት ይገባል። እኔ መንግስትን ጠልቼዋለሁ አልቀበልም ያለ እንደፈለገው ሊቀር ይችላል። በሰዎች የህይወት ዋጋ ግን እንዲህ አይነት የማላገጥ ተግባር ሊደረግ አይገባም። ፕሬዝዳንት ኢሳያስ አፈወርቂ የመኖሪያ ቤት ችግርን አስመልክተው ሲናገሩ የመኖሪያ ቤት ችግር በአጭር ጊዜ የሚፈታ ችግር እንዳልሆነ በመግለጽ ባለፈው አመት ቅድሚያ ተሰጥቶት የነበረው የመኖሪያ ቤት ግንባታ የመጀመር እቅድ እንደታሰበው በጊዜው ሊተገበር እንዳልቻለ፣ ዋናዎቹ ምክንያቶች ደግሞ የህንጻ መሳሪያዎችና የባለሙያዎች እጥረት፣ የማሽነሪና ሌሎች ለግንባታው የሚያስፈልጉ ጥሬ ነገሮች አለመሟላት እንደሆኑ ከዘረዘሩ በኋላ በዚህ በያዝነው የ2018 አመት ግን ካለፉት አመታት ከታዩት ድክመቶቻችን በመነሳት ችግሮቻችንን በመፍታት ግንባታውን ለማስጀመር የሚያስችል አንድ እንደምንሻ የሚሆን እቅድ በማውጣት ግንባታው እንደሚጀመር አስረድተዋል። ፕሬዝዳንት ኢሳያስ ከዚህም በተጨማሪ ማህበራዊ ፍትህን ለማንገስ በተለያዩ ሴክተሮች እየተሰሩ ስላሉ የልማት ስራዎች፣ የደሞዝ የማስተካከያ ጭማሪና የቁጠባ እድገቶችን በሚመለከት ሰፊ ማብራሪያ ሰጥተዋል። ብርሃኔ በርሄ ለአሜሪካ ድምጽ ከአስመራ።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shimi. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
አሁን ደግሞ በእስራኤል የሚኖር ኤርትራዊን እናቀርብላችሁ። ተከስተ የማነ ከሰባት አመታት በፊት ሀገሩን ኤርትራን ለቆ የሊቢያ በረሃን አቋርጦ እስራኤል የገባው በፖለቲካ ስደት እንደሆነ ይናገራል። ተከስተ ስደት ሲጀምር እንዳሰበው ነገሮች ሁሉ እንዳልተሳኩለትም ይገልጻል። አሁን በእስራኤል ሆሎት የተባለ የስደተኞች ማቆያ ጣቢያ እሱ እንደሚለው እስር ቤት ከሌሎች ከ1500 በላይ ሰዎች ጋር ይገኛል። ኤርትራውያንና ሱዳናውያን ስደተኞች ወደ መጡበት እንዲመለሱ ካልሆነ ወደ ሶስተኛ ሀገር እንደሚመለሱ ተነግሯቸዋል። ሩዋንዳና ዩጋንዳ ስደተኞቹን እንደሚቀበሉ ተገልጾ የሶስት ወር የጊዜ ገደብ ከተቀመጠ ይሄው አንድ ወር ተቆጥሯል። መስታወት አረጋው አነጋግራዋለች።
እኛ ያለንበት ወይም እስር ቤት የሚባለው ሆሎት ነው። ሆሎትና ሳሮኒም ሳሮኒም መንቀሳቀስ የሌለበት እስር ቤት ነው። እሱ በትክክል እስር ቤት ነው። አትወጣም፣ ምንም አትልም። ጨርሰህ እስከምትወጣ ያው አትወጣም። አሁን እናስራችኋለን የሚሉም ያሉት ቦታ ሳሮን የሚባላል፣ እሱ መውጣት የለም። ሆሎት የሚባለው ደግሞ ያው ክፍት እስር ቤት ነው የሚባለው።
በዚህ በሆሎት ውስጥ 7 ዓመታት ነው የታሰርከው ወይስ ከዛ በፊት ትንሽ ጊዜ ሰጥተውሃል?
ኖ አይደለም። አሁን በዚህ ሆሎት ለ1 ዓመት ነው የሚፈቀደው። ከ1 ዓመት በኋላ ትወጣለህ። ሆሎት ውስጥ ብዙ ስቃይ አለ። ያው አመት ውስጥ ከምትቀጥ ብዙ ነገሮች አሉ። እኛ የኢኮኖሚ ችግር ነው ያለብን እንጂ የፖለቲካ ችግር የለንም ብላችሁ ተናገሩ ነው እንግዲህ። በግድ ነው እንደዛ ብለህ ከተናገርክ ደግሞ ወደ ፈለጉበት ቦታ የመጣልና የመወርወር እንትን አላቸው። ራይኖን በጣም ትንሽ ጠንከር ይላሉ ከሌላ ሀገር እና እንደዛ በሉ ነው። ኢኮኖሚ ችግር ደግሞ 6-4 ዓመት ይበቃል። የያዛችሁን ይዛችሁ ያው ሀገራችሁ ተመለሱ ነው የሚመጣው። ቪዛውን ያባላሽታል። መስራት አልችልም። ያው እንግዲህ መስራት ማችል ከሆነ ከአመት በኋላ ደግሞ ያው መስራት አይፈቀድለትም የሚባለውን ቪዛ ይሰጠኛል ማለት ነው። ያው እንደ ድሮ ማለት ነው ተሰጠኝ እኖራለሁ። ያው በአመት በ6 ወር በ4 ወር በ5 ወር አዲስ ህግ ነው የሚያወጡት ለኛ ቪዛ ልታሳድስ። እዛማ ማሳደሻ ቪዛ ልታሳድስ ስትሄድ የአንድ ወር ጊዜ ይሰጠሃል። የሚቀጥለው ወር ስትመጣ እቃህን ሰብስበህ ተዘጋጅተህ ቆይ፣ ሆሎት ትገባለህ ይለዋል። ከዛ በኋላ ለምን የሚባለው ጥያቄ አያስፈልግም። ለምን የሚባል ካልክ እኛ የምናውቀው ነገር የለም፣ መንግስት ነው እንደዚያ ያለው። እሺ ብለህ ትሄዳለህ። ያው ቪዛ ይባላሻል። የሆሎት ማስገቢያ ወረቀት ይሰጠሃል፣ ነጭ ወረቀት ይሰጠሃል። እሱን ይዘህ ሆሎት ትሄዳለህ። ሆሎት ሄደህ 1 ዓመት ትታሰራለህ። ከአንድ አመት በኋላ ያው ቅድም እንዳልኩሽ ትመለሳለህ። ተመልሰ ደግሞ
ተመልሰ የት ነው የምትመለሰው? ቆይ አሁን አንተ ያንተ ኑሮ ንገረኝ። አሁን 7 ዓመት ነው እስራኤል ሀገር የኖርከው። ሆሎት ደግሞ የሚያስራው 1 ዓመት ነው። ሌሎቹን ቀሪዎቹን አመት የት ነው ያሳለፍከው? እንዴት ኖርክ እስራኤል ሀገር?
መጀመሪያ 5 ዓመት ኖርኩኝ።
የት ኖርክ?
ያው ቢዝ እዚህ እስራኤል ውስጥ ክፍት እስራኤል ለማንም ሰው ማለት ነው። ቪዛ የሚለው ሊሰራ አይችልም አይፈቀድለትም ይላል፣ ግን አሰሪዎች ያሰሩዋል። ያው እንግዲህ እኛ በስራ ላይ ትንሽ ተፈላጊዎች ነን፣ በዛ ምክንያት ያሰሩናል። ወረቀታችን መስራት አይፈቀድለትም እያለ እነሱ ግን ስራቸው ስለሚያስፈልጋቸው ያሰሩናል። እንደዛ ስሰራ ቆየውኝ 5 ዓመት። ከ5 ዓመት በኋላ ሆሎት ግባ ተባልኩኝ። ሁለት ቀርሼ ደግሞ አሁን ያው ሁሉም እንትን እንደሚለው እወጣለሁ። ለማንም ሰው እንደዛ ነው ያልኩት።
ሁሉም ሰው እንደዛ ነው የሚሆነው። አሁን ሆሎት ውስጥ ያላችሁት ኤርትራውያን ናችሁ? እንደው የሚበዛው ቁጥር ማን ነው? ኢትዮጵያዊ ነው ወይስ ኤርትራዊ? የሌላ ሀገር የአፍሪካ ሀገር ዜጎችም አሉ? ምን ያህል ትሆናላችሁ እስቲ ግለጽልኝ።
በአጠቃላይ ሆሎት የሚይዘው ወደ 3500-4000 ገደማ ነው የሚይዘው። አሁን ያለው ትንሽ ቁጥር ነው። ባለፈው አመት የዛሬ 2-3 ዓመት ብዙ ቁጥር ነበር። መጀመሪያ የገቡ ወደ 3500 ወደ 4000 ገደማ ነበሩ። አሁን ግን ብዙ አይደለም። አሁን ያለው ወደ 1500 እንደዛም ቢሆን ነው ያለው። ኤርትራዊና ሱዳናውያን ብቻ ናቸው የሚገቡት። ኢትዮጵያዊ አይገባም። ብዙ ስደተኞች አሉ፣ እነሱ አይገቡም። ለእኛና ለሱዳን ማን ነው?
ለኤርትራና ለሱዳን ነው ያ።
ለሱዳን አሁን አኪለ ለሳውዝ ሱዳን ብቻ ነው የሚመለከተው።
አሁን ያላችሁበት ሁኔታ ምንድን ነው? ማለት ከሀገር ውጡ ብለዋችኋል። ተወሰነ ገንዘብም ለመስጠት አስቧል የእስራኤል መንግስት ይመስለኛል። እስቲ አንተ ገለጽ አድርገህ ንገረን።
አዲስ ነገር አይደለም ለኛ። ወደ ኡጋንዳና ሩዋንዳ ወደ ሀገራችሁ ተመለሱ መባል፣ ወረቀት ማበላሸቱ፣ በየጎደናው አፈሳ ማድረግ 4 ዓመት ሙሉ እንደዚህ ነው ያለፍ ነው። ግን ከዓመት እየባሰ እየጠነከረ እየባሰ እየጠነከረ እየባሰ እየጠነከረ አሁን ባለንበት ደረጃ በጣም አስከፊ፣ በጣም መስራት እስከማንችል ድረስ ነው የደረስነው። አሰሪዎቹ ሁሉም ማሰራት እንደሌለባቸው ነግሯቸው እየቀጧቸው ምናምን ነገር እንደዛ ነው ያለው። ትላንትና ሰላማዊ ሰልፍ ያርገን ነበር። መጀመሪያ ነገር እኛ ኤርትራዊ እንጂ ኡጋንዳውያን ሩዋንዳውያን አይደለንም ወይ ኢትዮጵያውያን አይደለንም። ወደ ኢትዮጵያ ቢሉን ይሻለን ነበር። ኢትዮጵያ ምንም ሰው ኢትዮጵያ ይሻለዋል። ኡጋንዳ የማናውቀው ሀገር፣ ሩዋንዳ የማናውቀው ሀገር እንዴት ነው እኛ ወደዛ የምንሄደው? ለምንድን ነው ወደ ኡጋንዳ ሩዋንዳ የምንሄደው? ኤርትራንን መሄድ ከተፈለገ ወደ ኤርትራ ነው የምንሄደው፣ ወደ ኡጋንዳ ሩዋንዳ አንሄድም። ወደ ኤርትራ እንዳንሄድ ደግሞ ያው የያዘን ነገር አለ። እኛ የመጣ ነው በፖለቲካ ምክንያት ነው እና የፖለቲካ ጥገኝነት ጠይቀናል ያለ ነው። እንዴት ነው ወደዛ ሂድ የምትሉኝ ብለን ምንም ሁሌ የምንከራከረው እንግዲህ ትላንትና የነበረው ያን የሚያሰማ ነው። ኡጋንዳ ኤምባሲ ላይ ሄደን የሚያሰማ ነው መፈክሩም። ይሄ የተባለውን ነገር ማቆም አለበት ብለን ነበር ትላንትናው ያው ሰልፍ ያረግ ነው። ሁሌም ደዛ ነው።
መቼ ነው ትሄዳላችሁ የተባለው?
በዚህ 3 ወር ነው የተባለው። መጀመሪያ መግለጫው ሲወጣም ለ3ኛ ወር ነው የሚባለው። ያው ካሁን ጀምሮ በዚህ 3 ወር ውስጥ ወደ ኡጋንዳና ሩዋንዳ ካልሆነ ደግሞ ወደ ሳሮኒ ምን ሊታሰሩ ነው የሚለው ህጉ ጊዜው አልደረሰም ያለው። ምን እንደሚያደርጉ ያው እንግዲህ እናያዋለን።
እንደሱ ካሉ ምን ያህል ጊዜ ሆነ?
ወር ሆኖታል።
ስለዚህ ስንት ናችሁ አሁን ሆለት ውስጥ ያላችሁት? ወንዶች ብቻ
ወደ 1500 ወደ 2000 ገደማ ግን ይወጣሉ ይገባሉ፣ ይወጣሉ ይገባሉ። ያው
ኤርትራውያን ብቻ
ይጨምራል። ተክላላ በተክላላ
በተክላላ ሱዳንና ሱዳናውያንና እናንተ ኤርትራውያን። ስለዚህ አሁን ምንድነው የምትጠብቁት? ሰላማዊ ሰልፍ አድርገናል ብለኛል ትላንትና። ሌላስ እንደው መብታችሁ እንዲከበር ምን አድርጋችኋል?
መብታችን እንዲከበር ምንጥረው ነገር አለ። ምንጥረው ምንድነው? ህዝባዊ ኮሚቴ ምናምን መርጠናል። አሁን ህዝቡን የሚወክልና እኛን የሚከራከሩልን ወንድሞቻችን ማለት ነው ጠበቃ ምናምን አርግ የሚከራከር እንደዛ አርገናል ያለ ነው። አሁን በኋላ ነው እንደውም የሚጀምሩ ስራቸው። ግን መደረግ አለበት የተባለውን ነገር እሱን አርገናል ያለ ነው። ያው ከእግዚአብሔር ፍቃድ ከአሁን በኋላ እናየዋለን ምን ላይ እንደሚደርስ ምን እንደሚያደርጉ እናየዋለን።
ማስተላለፍ የምትፈልገው መልእክት ካለ ንገረኝ።
ማስተላለፈው ነገር በሁሉም ሀገር ያሉት በሁሉም በመላ ዓለም ያሉት ዜጎች የእስራኤል ሆኑ የኢትዮጵያውያን ሆኑ እኛ የምናሳልፈው ያለ ነው ችግሮች ተገቢ እንዳልሆነ የእስራኤል መንግስት ጥሩ እያደረገ እንዳልሆነ እና በያሉበት ጨዋታቸውን እንዲያሰሙልን በመላ ዓለም ላይ ያሉት እስራኤላውያን ጨዋታቸውን እንዲያሰሙልን በዚህ አጋጣሚ ጥሬን አስተላልፋለሁ። በጣም ነው የማመሰግነው።
አመሰግናለሁ ተከስ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ከታዩ የጋቢና ዝግጅት ደግሞ የኢትዮጵያን ቱሪዝም ኢንዱስትሪ የተመለከተ ዘገባ ነው። የባህልና ቱሪዝም ሚኒስቴር ባለስልጣናት ለሕዝብ ተወካዮች ምክር ቤት የቱሪዝም ኢንዱስትሪው እድገት ማሳየቱንና ባለፉት 6 ወራት ብቻ 1.8 ቢሊዮን ዶላርስ መገኘቱን አስረድተዋል።
የአስጎብኚ ድርጅቶችና ሆቴሎች በሀገሪቱ የተከሰቱ የጸጥታ ችግሮችና የመሰረተ ልማት ፈተናዎች ገቢያቸው እንደቀነሱ ያስረዳሉ። ሄኖክስ ማስኬር ዝርዝሩን ይዟል።
የኢትዮጵያ ባህልና ቱሪዝም ባለስልጣናት ባለፉት 6 ወራት ብቻ ወደ ግማሽ ሚሊዮን የሚጠጉት ቱሪስቶች ኢትዮጵያን ጎብኝተዋል ይላሉ። በአጠቃላይ 1.8 ቢሊዮን ዶላርስ ተገኝቷል ሲሉ ለሕዝብ ተወካዮች ምክር ቤት አስረድተዋል። ባለስልጣናቱ ይህንን የሥራ አፈጻጸም ሪፖርት ሲያቀርቡ በዚህ ዓመት መጨረሻ ኢትዮጵያ ከቱሪዝም 4.2 ቢሊዮን ዶላርስ እንደምታገኝ ይጠብቃሉ። ኢንዱስትሪው እያበበ ነው ሲሉ መልካም ገጽታ ያለው ስዕል አሳይተዋል። ባለፈው ዓመትም እንደዚሁ ከ3 ቢሊዮን ዶላርስ በላይ ተገኝቷል የሚል ዘገባም ቀርቧል። ይህ ሁሉ አሃዝ የተመዘገበው ኢትዮጵያ ባለፉት 2 ዓመታት የከፋ የጸረ መንግስት ተቃውሞ እያናወጣትና የጸጥታ ጥበቃው አሳሳቢ ደረጃ ላይ በነበረበት፣ በርካታ ሰዎች በሞቱበትና ንብረት በወደመበት ወቅት ነው። ሀገሪቱም በአስቸኳይ ጊዜ አዋጅ ስትተዳደርና የውጭ መንግስታት በበኩላቸው ዜጎቻቸው ወደ ኢትዮጵያ የሚያደርጓቸውን ጉዞዎች በጉዞ ማስጠንቀቂያ መስፈርቶች እንዲያደርጉ ቢችሉ እንዲያስተላልፉ ሲመክሩ በነበረበት ወቅት ነው። የሪፖርተር ጋዜጣ የንግድና ምጣኔ ሀብት ከፍተኛ አዘጋጅ ብርሃኑ ፈቃደ ሁኔታው እንዴት እንደተሰላ ሲያስረዳ፣
እንግዲህ እንደምታውቀው በዋናነት የቱሪዝም ከፍተኛ ቱሪስቶች የሚስተናገዱበት ወቅት የሚባለው ከዚህ ከጥር ወር ጀምሮ ያለው ጊዜ ነው። ከዛ በፊት ያለው በተለይ ከመስከረም ወር በፊት ጀምሮ ያለው ጊዜ ዝቅተኛ የቱሪስት ቁጥር የሚስተናገድበት ወይም ብዙም ቱሪስት የማይመጣበት ጊዜ ተብሎ ይወሰዳል። ይህ ሆኖ ሳለም እንግዲህ በመጀመሪያውና በሁለተኛው ሩብ ዓመት የተመዘገበው ውጤት ላቅ ያለ ነው ብለው ይህንን ለፓርላማ አባላት ሲናገሩ እንግዲህ አድምጠናል። የተደበላለቁ ነገሮች አሉ። ማለት በእርግጠኝነት ቱሪስቱ የሚመጣበት መጠን ቁጥሩንና እዚህ ሀገር በቆይታው ያጠፋዋል ተብሎ የሚታሰበው የገንዘብ ዝቅተኛ የገንዘብ መጠን አለ። ይህና የመጣው ቱሪስት ቁጥር አባስ ስታስቀምጠው ከሚገለጸው በመንግስት ከሚገለጸው ቁጥር ጋር ትንሽ የሚራራቅ አሃዝ ታገኛለህ። ግን በሌላ አንጻር ደግሞ ምን አለ፣ በቱሪዝም ዘርፍ ውስጥ የኢትዮጵያ አየር መንገድ ገቢም አብሮ የሚጠቀስ በመሆኑ ይህ ነው እንግዲህ አንዳንድ ጊዜ ቁጥሩን በጣም ከሚጠበቀው በላይ አጋኖት እንደሆነ የሚታሰበው። ስለዚህ የቱሪዝም ገቢ የሚሰላባቸው ዘዴዎች ትንሽ እኛም ኢንቨስቲጌት ማድረግ ወይም እንደዚህ መከታተልና መረዳት ያለብን ይመስለናል። ምክንያቱም የኢትዮጵያ አየር መንገድ ገቢ በተለይ ከትራንዚተሮች ከሚያጓጉዛቸው ሰዎች የሚገኘው ገቢ፣ የትኬት ገቢ፣ የተሳፋሪዎች ትኬት፣ እንደዚህ የካርጎ ገቢ፣ እንደዚህ የመሳሰሉ በርካታ ገቢዎች ስላሉ ስፔሲፊካሊ የኢትዮጵያ አየር መንገድ ገቢና የቱሪዝም በሀገሪቱን ለመጎብኘት ለመዝናናት በሀገሪቱ የተለያዩ ቅርሶችን ተዘዋውረው ለማየትና ለስብሰባ የሚመጡ ሰዎች በትክክልም እዚህ ሀገር ውስጥ በቆዩባቸው ጊዜያት በነበራቸው ቆይታ ያጠፉትን የገንዘብ መጠን ቀምረህ ስታስቀምጠው በጣም የተጋነነ ቁጥር፣ በተለይ የኢትዮጵያ አየር መንገድና የቱሪስቶቹ በኢትዮጵያ የነበራቸው ቆይታ ተዳምሮ ሲመጣ ከፍተኛ ቁጥር ሊሰጥ እንደሚችል የታመነ ነው። ከዚህ አኳያ አሻሚነት ያለው የገቢ መጠን ሲገለጽ የምንሰማው ከዚህ አኳያ ይመስለኛል።
በኢትዮጵያ ከ1960ዎቹ ጀምሮ የጉብኝት ስራ ላይ የተሰማሩት ቶኒ ሂኪ ኢትዮጵያን ኳድራንትስ የተባለ ድርጅት ይመራሉ። በመንግስቱ የሚሰጠው አሃዝና በስራቸው የሚመለከቱት የጎብኚ ቁጥርና ገቢ አይቀራረብም።
It takes the number of tourists multiplied that by 7 days which they think is the average stay which is not correct because a lot of them are overnighters and they've estimated
ለጉብኝት እንደመጡ የገለጹ ሰዎችን ቁጥር ወስደው ነው። በአማካይ አንድ ጎብኚ ይቆያል ብለው ባሰሉት 7 ቀን ያባዙና ከዚያ በቀን ወደ 25 ብር ገደማ ቢያጠፋ ብለው ነው የሚያሰሉት። ብዙዎቹ አንድ ቀን አድረው የሚጓዙ ሊሆኑ ይችላሉ። ስለዚህ የተሰጡት አሃዞች የተሳሳቱ ናቸው።
የቱሪዝም ኢንዱስትሪውን ለማሳደግ አስተማማኝ አሃዞችና መረጃዎች አስፈላጊ መሆናቸውን ሂኪ ያስረዳሉ። ሆኖም የባህልና ቱሪዝም ሚኒስቴር ይህንን አሃዝ ሲያጋንን መታየቱ በላሊበላ የተመዘገበው የጎብኚ ቁጥርን በመመልከት ሁኔታውን በግልጽ መረዳት ይችላል ሲሉ ይናገራሉ። ጋዜጠኛው ብርሃኑ ፈቃደ የተለያዩ የሆቴልና ቱሪዝም ሰራተኞችን አነጋግሮ ይህንኑ መረጃ እንደተረዳ ይገልጻል።
የአስጎብኚዎች ድርጅት ብቻም ሳይሆን በተለይ ባለፈው አመት በነበረው ግርግር ምክንያት አሁን እንኳን ዳብ ብሏል፣ ሰዎችም እየመጡልና የሚል መግለጫ ይሰጣሉ። ግን እኛ ያነጋገርናቸው ሰዎች ደግሞ በአንጻሩ የተለየ ምልከታ አላቸው። ለምሳሌ ላሊበላ በአመት ከ80,000 በላይ ጎብኚዎች እንዳሉት ይታሰባል። ማለት አሃዞች ይህንን ይናገራሉ። በአሁኑ ወቅት ግን ይህ ቁጥር እየወረደ እስከ 40,000-30,000 ድረስ እንደሆነ ነው የሚያነጋገርናቸው የአስጎብኚ ድርጅት ያላቸው ሰዎች የገለጹት። በአንዳንድ ቦታ ደግሞ ከሚታሰበው በላይ ከፍተኛ ቁጥር አለ የሚል መረጃም ከባህልና ቱሪዝም ሚኒስቴር እና ከአንዳንዶቹ የአካባቢ አስጎብኚዎች ሲገለጽ ትሰማለህ።
በኢትዮጵያ ለበርካታ ዓመታት በአስጎብኝነት የሰሩት ቶኒ ሂኪ ከምንም በላይ የኢትዮጵያ የቱሪዝም ኢንዱስትሪ ያለበት ፈተና የሆቴልና መስተንግዶ አገልግሎቶች እንደዚሁም ለኢትዮጵያውያን በቂ የሥራ ዕድል አለመፍጠሩ ነው ይላሉ።
Government has got a huge amount of stuff and infrastructure, roads, airports, that's all great.
መንግስቱ መሰረተ ልማትን በስፋት እየገነባ ይገኛል። መንገዶች፣ አውሮፕላን ማረፊያዎችና የመሳሰሉት እየተስፋፉ ነው። በአንጻሩ ግን ደረጃውን የጠበቁ የእንግዳ ማረፊያዎች የሉም። በተለይ ከሌሎች አፍሪካ ሀገሮች ጋር ስናነጻጽር የኢትዮጵያው ድክመት ይታይበታል። የኢትዮጵያ አየር መንገድ በጅንካ የአውሮፕላን በረራ መስመር አለው። በዚያች ከተማ ግን ደረጃውን የጠበቀ ሆቴል አንድ ብቻ ነው።
ዘርፉ የግሉን ኢንቨስትመንትና በተሻሻለ ደግሞ የመንግስት ፖሊሲና አመራርን የሚጠይቅ እንደሆነ በስራው የተሰማሩ ያስረዳሉ።
ያደመጣችሁ ያላችሁት ጋቢና ቪኦኤ ነው። ወደ መጨረሻው ዘገባችንም እናልፈው። የፊታችን እሁድ የአፍሪካ መሪዎች በአዲስ አበባ ሲሰባሰቡ አብይ የውይይት ጉዳያቸው ከሆነው ሙስና ባሻገር የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አፍሪካን የሚያንቋሽሽ ንግግራቸውን በተመለከተም አቋም ሊይዙ አቅደዋል። ከመሪዎቹ ጉባኤ አስቀድሞ የአፍሪካ ሀገር አምባሳደሮች ረቂቅ የአቋም መግለጫቸውን ይፋ አድርገዋል። እስክንድር ፍሬው ዝርዝሩን ይዟል።
ከኒውዮርክ እስከ አዲስ አበባ ከተባበሩት መንግስታት እስከ አፍሪካ ህብረት ዶናልድ ትራምፕ የአፍሪካ አገሮችን ለመግለጽ የተጠቀሙበት አነጋገር አስተያየት እየጋበዘ ነው። ትናንት ስብሰባ የጀመሩት በአፍሪካ ህብረት የአህጉሪቱ አምባሳደሮች ኮሚቴም ይህንኑ የትራምፕ አስተያየት የተመለከተ ረቂቅ የአቋም መግለጫ አዘጋጅቷል። በዚህም መሰረት ኮሚቴው የድሃ ድሃ የሆኑ የሚል እንድምታ ያለውን የዶናልድ ትራምፕ አገላለጽ አውግዟል። አገላለጹ አክብሮት የጎደለውና ተገቢ ያልሆነ ነው ብለዋል አምባሳደሮቹ። በአዲስ አበባ እየተካሄደ ያለው የአፍሪካ ህብረት አምባሳደሮች ስብሰባ ለውጭ ጉዳይ ሚኒስትሮቹ ብሎም ለመሪዎቹ ጉባኤ መንደርደሪያ ነው። በተለይ የፊታችን እሁድ የሚጀመረው የመሪዎቹ ጉባኤ ተመሳሳይ መልእክት የሚያስተላልፍ ጠንከር ያለ አቋም የሚያንጸባርቅ ከሆነ ሰፋ ያለ እንድምታ ይኖረዋል። የጉባኤያቸው ዋነኛ መልእክት በሙስና ላይ የሚካሄደውን ትግል ማሸነፍ የሚል ቢሆንም ይህንን የመሳሰሉ ወቅታዊ ጉዳዮችና የሀገሪቱ የጸጥታ ችግሮችም ትኩረት ሊያገኙ ይችላሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
الرحلة من غير أمان ما فيهاش حاجات تفرح الحب يملى القلوب والخلق فيك تجرح.
እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው። ሄኖክ፣
ከላይ በሰማችኋቸው ዘገባዎች ላይ አስተያየቶቻችሁን ፌስቡክ አት ቪኦኤ አማሪክ ላይ እንቀበላለን። ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና
እኔም መስታወት አድራጋው ነበር።
ዝግጅታችንን በቴክኒክ የመራው ሞክቢል ያበሮ ነው። ከወንድማችን ፒታ ጋር በመሆን እንሰናበታለን።
መልካም ምሽት።
وهيبقوا حراسة هذه موية تاريبتو وربوها قردام موية حقنا هالسيو تيباتو تبتيك معاول يا ريستو الموت لغانا تقوي كدر كاكاية نتاي سنتو نفسا
ቱንን ራዲዮ ሰገለ አሜሪካት